ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 17 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ህዳር 17 ቀን 1455 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በማስከተል ከአመራር ልሳን ዘነበ በቀለ የቀረበውን ጽሑፍ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ ኢህአፓ የኢትዮጵያ ህልውናና አንድነት ጥያቄ በሚል ርዕስ ቀደም ሲል አውጥቶት የነበረውን እትም አሰምተን ክፍል አንድ ፕሮግራማችን ይጠቃልላል።
የአቶ ሸንጎ መካከታቸው የአዊ ዞኗ ኮሶበር ዝንጅባራ ከተማ በተብስክና ተመሰንበተው የሚታወስ ነው። ተነበረው ተኩስም ከአዲስ ቅዳም ተነስተው ከኮሶበር የገቡት ፋኖች ደፈጣ በመጣል አንድ ፓትሮል ሙሉ በአሰሳ የወጣውን የመከላከያ የአድማ በታኝና የአቶ ሸንጎ ስራዎች ላይ ጥቃት ፈጽመው ሙሉ በሙሉ ደምስሶ ከተማዋን ለረጅም ሰዓት ተቆጣጥረው ያለውን መሳሪያ ይዘው ወጥተዋል። በውጫሌ አምባሰል የገባው የኦነግ መከላከያ የእግረኛ ጦሩን ትቶ በከባድ መሳሪያ ንጹሃንን እየጨፈጨፈ እንደሆነ ተገለጸ። ትናንትናው ዕለት በአምባሰልና ውጫሌ ኮሎኔል ፋንታውን ሟቦን ኮሎኔል ሞገስ ዘገየንና ፋኖ እስራኤል ይዛለሁ ብሎ የገባው የኮሎኔል ኦነግ መከላከያ በጀግኖቹ ፋኖች አመድ ተደርጓል። ለማሻገር ኮሎኔሎቹ ይህን ሰራዊት አመድ ካደረጉ በኋላ ታርከው ምሪ ወዳጄ ጋር በመጣመር የምስራቅ አማራ ፋኖ አናብስቶቹ ይወዳል ታላቁ እስር ቤት የተደረገው አስደናቂ ኦፕሬሽን ሰርተው ከ1200 በላይ የታሰሩ ፋኖችን አስለቅቀዋል። ጣራሹ ከቀጣሹ ከተኳሹ አማራ ጋር ገጥመው ማሸነፍ እንደማይችሉ ተስፋ የቆረጡት ከባድና መካናይዝድ መሳሪያዎችን ወደ ንጹሃን በተኩስ ጀምረዋል። ለቅዱስ ላሊበላ ማሳዎች በመድፍና በሞርተር ከጥቅም ውጭ እንዲሆኑ ነው ሲሉ አሁን ነዋሪዎቹ ከቦታው አሳውቀዋል። ለሁሉም የስልም የሚሰር ያቀረቡት የቅዱስ ላሊበላ አካባቢና የቅርስ ተቆርቋሪ ህብረተሰቦች እስካሁኑ ሰዓት ድረስ ድምጻቸውን እያሰሙ ነው። አርሶ አደሮች እንዳሉት ከትናንት ጠዋት ጀምሮ አራት ማቃጫ ማለትም በሲማኖ፣ በደጎሳች፣ በመረብራቡና በናቡኮተላ እስከ ማሳ ድረስ በመቅስ የአርሶ አደር ማሳዎች ከጥቅም ውጭ ነዋል። ከትናንት በፊት ላሊበላ ገብቶ ፕሮፓጋንዳ ሰርቶ ከላሊበላ የወጣው ወረዳውን በአዲን ሁሉም በማጋለጥ ላሊበላን ልንታደገው ይገባል። አብይ ፐርሶች እንደሆን እንደወድሙ ትዛዝ ተሰጥቷል። ከዚህ በፊት መረጃዎች ወጥተዋል። ስለዚህ አገዛዝና ግብረ አበሮቹ የላሊበላን ውቅር አብያተ ክርስቲያናትን ሙሉ በሙሉ ለመደምሰስ ባሮዎችን ማሳዎችንም እስካሁን ድረስ በከባድ መሳሪያ እየጨፈጨፈ ነው። መላው የኢትዮጵያ ፋኖና የሚመለከተው አካል ሁሉ እንዲደርስልን ሲሉ ተስፋ ተስፋዎች ጥሪያቸውን አስተላልፈዋል። ፋኖንም በፋለም ያካተው ገዳዩ የፈይሉ አንገዳጅ የወልዲያ ከተማ ወጣቶችንና ነዋሪዎችን እያንገላታ ይገኛል። የእዝ ልጅ የሆነው ፋኖ በሰጠና ኦፕሬሽን በተናበረ የትግል አጋሮቹን ያለምንም የተኩስ ልውውጥ ማረሚያ ሰብሮ ነጻ ወጥቷል። ወልዲያ ከተማ የሚገኘው እስር ቤት በአማራ ፋኖ መሰበሩን ተከትሎ ቀደናዙ ገዳይ ሰራዊት ሰላማዊ ሰዎችን የማፈን እንቅስቃሴ መጀመሩን የአካባቢ ነዋሪዎች ተናግረዋል። ሰሜን ወሎ ዞን ወልዲያ ከተማ ሰሞኑን ከ6 ሰዓት አካባቢ ምስራቅ አማራ ፋኖ በወሰደው ኦፕሬሽን በርካታ እስረኞች ከእስር ቤት መውጣታቸውን የወልዲያ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ገለጻ ከሆነ የአማራ ብልጽግና ካድሮችና ያገዛዙ ገዳይ ሰራዊት ሰላማዊ ወጣቶችን አድማ ልክሰጥሩ ነው በሚል ወጣቶችንና የከተማ ነዋሪዎችን እያንገላታ ነው። ወልዲያ ከተማ በሚገኘው እስር ቤት የቀድሞው የአማራ ልዩ ኃይል አመራሮች የነበሩ ፋኖ መረጃ ሰጣቸዋል የተባሉ የራሳቸው አባሎችና አመራሮች የአማራ ፋኖችና በርካታ ወጣቶች እንደሚገኙበት ይታወቃል። የወልዲያ እስር ቤት ከተለያዩ አማራ አካባቢ እስር ቤቶች ተመርጠው የመጡ ጠንካራ ወታደራዊ አመራሮችና የፖለቲካ እስረኞች የሚገኙበት እስር ቤት ነው። በተጨማሪም በሰኔ 15ቱ የአማራ አመራሮች ግድያ የተጠረጠሩ በርካታ የአማራ ልዩ ኃይል አባላት የታፈኑበት ነው። ወልዲያ የከተማ ነዋሪዎች የተሰጡ ካድሮችና የገዳዩ ኮሎኔል ሰራዊት ተጫዋንን ከማንገራታት እንዲቆጠቡ አሳስበዋል። ተጫንና የመቅጠም አቅም ካለው ግን ፋኖ ጠንበት ሂዶ መቅጠም እንዳለበትና ፋኖቹም በጸጋ እንደሚቀበሉት ተዘጋጅተው የተጠባበቁት እንደሆነም አሳስበዋል። በምዕራብ ጎጃም ዞን ከቦሌ እስከ ቋሪ እስከ ጅጋ እስከ ደጋዳሞት ከባድ ትንቅንቅ እየተካሄደ ሰነበተ። ዛሬ ዘለቀ እስትንፋሶች የብልጽግና ፓርቲ ወታደርን ቀለበት ውስጥ አስገብተው በአፈሙዘኛ ቋንቋ እያናገሩት ነው። ቋሪት ያሳደሩን ሰብል በከባድ መሳሪያ እያደመ የቆየው በተለያዩ ቦታዎች ዘረፋ ሲፈጽም የቆየው አሸባሪው መከላከያ ወጣት ወንድ የሚባልን እየመረጠ ሲያፍንና ሴት ህፃን ሳይል ህፃንን ያገኘው ሁሉ እየገደለ ቆይተዋል። መንገው በድጎት ሲሆን እንዳሸና ብርጫ ጎናን የተባሉ አካባቢዎች በነበረዋል ፋኖ እየተመከረ ነው። ቡሬ ከተማ ከጠዋት ጀምሮ እስከ ምሳ ሰዓት በተደረገው ውጊያ ከገዛ ሰራዊት በክንድና መርማሩ ፋኖ እንደተጠረጥቋል። ቡሬ ከተማ ብልጽግና ተፋራፊ ተብየው ይገርማል ሙሉ የሚባል ባንዳ በከባዱ ተመትቷል። በህይወት መትረፉን እስካሁን ድረስ ግን አልተረጋገጠም። የአማራ ህዝብ ጥያቄ የሚመለሰው በፋኖ ብቻ ስለሆነ ሁሉም ከፋኖ ጋር ተቀናቅሎ መታገል እንዳለበት ተገለጸ። የአማራዊ ስልጠና ለሚካፈሉ እንግዶች አካባቢ ያደረገው ግርማ መለስ የአማራ ህዝብ ሀገር ወዳድና ሰው አክባሪ ነው ቢልም ሰው አክባሪነቱና ሀገር ወዳድነቱን ዘመንና ታሪክ መስክሮለት እዚህ የደረሰ ህዝብ ነው። ዛሬ ላይ መልካምነቱ የተገለጠ ሳይሆን በዘመን ሂደት ውስጥም አብሮት የመጣ ትልቅ ታሪክ ነው። ይህን መልካምነት የፖለቲካ ማራመድና አጀንዳ ማድረግ የምትፈልጉ የምትልና አሽከሮች የማይሳካ ሀሳብ መሆኑን ልታውቁ ይገባል ብለዋል። አማራ ህዝብ በደልና እንግልት ብሎም ሞት አስመርሮት የመለስ ነፍስ አንግቦ በተነሳበት በዚህ ሰዓት አንደኛ መፍትሄው በክንዱ ነፃነትን ማስመለስ እንደሆነም ተረድቷል። የብልጽግና ገዳይ ቡድን ቀንደኛ ካርባ የሆነው ግርማ መለስ የአማራ አካባቢ የህዝብ ጥያቄውን በመነጋገርና በሰላም ይፈታል ይበል እንጂ የአማራ ህዝብ በሰላማዊ መንገድ ያልጠየቀበት ጊዜና ዘመን ግን አልነበረም። ነገር ግን ለጥያቄው መልስ የሆነው መግደል መገደል መሳደድ ነው ብሎም ከባድ መሳሪያ ያዘመተ የዘር ጭፍጨፋ ሲካሄድበት የኖረ አሁንም ያለ ህዝብ ነው። ግፍና በደል ገፍቶትን በደል ጫፍ የደረሰው የአማራ በልጁ የድሉ ባፌ ተጥሞን እየተቃረበ ይገኛል። አኖ ድርድር ሰላም በሚል የብልጽግና ትርክ እንደማይስም እያውቃል። ህዝቡም በዚህ ልክ መካከል ሊሆን ማዘጋጀት እንዳለበትም ተገልጿል። የአገዛዙና ሆነ ብልጽግና በየገዳማቱና ቤተክርስቲያናት መነኮሳትና መስቀላት ላይ የሚፈጽመው ግፍ አጠናክሮ ቀጠለ። ባይክ እስጢፋኖስ የሚገኙ መነኮሳት ላይ ከባድ ገባ መፈጸም ብቻ ሳይሆን ይህ አውሬ ቡድን ሴቶችን ደፍረዋል። ከዚህ በተጨማሪ በገዳሙ ያሉ ጥንታዊ ቤተክርስቲያኗን ቅርሶችና ንብረቶችም ተዘርፈዋል። ይህን የሚያደርግ ስጋ የለበሰ አጋንንት ጋራ አማራን ሊያሸማግል የሚመጣ ማንኛውም የሃይማኖት አባት ሆነ ሽማግሌ ዋነኛ ጠላታችን ነው። መጀመሪያ አንድመን ከፍሰን ግንባሩን ብለን የምንደፈው ሽምግልና ብሎ የሚመጣውን መነኮስ የሃይማኖት አባት ተብዬ ነው ብለዋል። አሁንም ከትናንት ተልእኮ ወስዳችሁ የተሯሯጣችሁ እንደሆነ እናውቃለን። በቅርቡ እንደርስባችኋለን። አርፋችሁ ተቀመጡ። እናንተን የሚያሳድድ የሚገድል ገዳምን የሚዋድን ቤተክርስቲያንን የሚመዘብር ጸረ ቡድን ጋራ ከመጨረሻ አስወግደን ከ4 ኪሎ በማባረር ታላቋን ኢትዮጵያ ማብሰር እንጂ ከዚህ ከሚባል ቡድን ጋር የምንታቀፍራበት መንገድ ስለማይኖር ሽማግሌ ነኝ አደራድራለሁ በሚል በተለያየ መንገድ ቀሚስ ለብሶ የሚያስመስልን በየአካባቢ ያለ ፋኖርም ያደርግበት እንደሚገባን ማሳሰብ አዲስ አበባ ከተማ ውስጥ በተካሄደ 23ኛው ታላቁ ሩጫ ላይ የኦሬዲ ኦነግ አገዛዝ ላይ ከፍተኛ ተቃውሞ መድረሱ ይታወስ ነው። ይህን ተከትሎ አዳነች አበቤ የምትባለው ጸረት ቡድን የሚመራው ገዳይ ቡድን ታላቁ ሩጫ ላይ የተሳተፉ ወጣቶችን ማፈኑ እንደቀጠለ ሲሆን አዲስ አበባ ፖሊስ አባላትም በተጨባጭ መንገድ እስካሁን አፈና እየፈጸሙ እንደሆነ ለማወቅ ችለናል። ሩጫው ከተደረገ ማግስት ጀምሮ ከከንቲባ ተብዬዋ ተፈጅት ወደ ሁሉም ክፍለ ከተሞች በወረደው ከጭን ትዛዝ መሰረት ሩጫው ላይ ይሳተፉና በተለይም በተለያዩ ማህበራዊ ሚዲያዎች ላይ ምስቃቸው የሚታዩ ወጣቶች እየታሰሩ እንደሆነና በተለያዩ አዲስ አበባ ፖሊስ ጣቢያዎችም ታስረው እንደሚገኙም ለማወቅ ችለናል። ሩጫው ላይ የተሳተፈው የአዲስ አበባ አማራው ለጀመረው የህልውና ትግል ያለውን ድጋፍ ያሳየበትና ድምፁ መታፈኑን የገለጸበት ሩጫ እንደሆነ ማሳያ ነው። ከሀገሪቱ ባህልና ሃይማኖቶች በሆነ መንገድ ወደፊት በመቶዎች የሚቆጠሩ አህዮችን ለማረድ እቅዳለኝ ሲል የአሰላ የሚገኘው የአህያ ጭቃ መግለጹ ዜጎችን አስቆጣ። አሰላ ከተማ የሚገኘው የአህያ ማረጃ ጭቃ የአህያ ምርቶችን በሙሉ ለቻይና ገበያ የሚቀርብ እንጂ አገር ውስጥ የሚቀርብ ምርት የለም ሲልም አስተባብሏል። ሮግ ቻንድ የተባለው የአህያ ማረጃ ጭቃ አስተባባሪ የሆነው ጂ አማን ጭቃው በቀን ከ50 እስከ 100 አህዮችን እያረደ ቆዳቸውን፣ ስጋቸውንና አጥንታቸውን ወደ ቻይና እንደሚልክ ቢጠቁምም ግን ከታታ ኢትዮጵያን አስቀድሟል። በሁሉም የኢትዮጵያ በቀራ የሚገኝ አካባቢም ንጽህናውን ወይም ደግሞ ባህሉና ሃይማኖትን ባልጠበቀ መንገድ የአህዮች ስጋ የሚጨመርበት እንደሚችል ስጋታቸውን ገልጸዋል። ድርጅቱ ከአህዮች በርድ የሚገኙት ሁሉም ምርቶች አጥንታቸው እንኳ ሳይቀር ተፈጭቶ ለገበያ ይቀርባል በማለትም ተናግሯል። የአህያ ስጋ ምርት ከበሬ ስጋ ጋር ተመሳስሎ በልኳንዳ ቤቶች ለገበያ እየቀረበ ነው። ይህ የአህያ ጭራ በግብርና ሚኒስቴር ተብዬው እንደሚደገፍም ምንጮች ተናግረዋል። ይህ ጭራ 3 ዓመታት የቆየ ሲሆን የአህያ ቆዳ ስጋና አጥንት ወደ ቻይና እንደሚልክ በሚል ሽፋን ግን በርካታ ኢትዮጵያውያን ሃይማኖታቸውን፣ ባህላቸውን ሲሸረሽር የተሰለፈ አገራዊ የሚደገፍ ጸረ ሕዝባዊ ቡድን እንደሆነም ለማወቅ ችለናል። ጭራው በኢትዮጵያ የሚገኝ አህዮችን ቁጥር ያመናምናል በሚል ለሚነሳው ቅሬታ ምላሽ ሰጠን ሲልም አስተባብሏል። ለእርድ ወደኛ የሚመጡት አህዮች ከሞት የተነሱ ናቸው ያለው አስተባባሪ ተብዬው ለእርድ የሚቀርቡት አህዮች አካላዊ የጤና ጉድለት ያለባቸው እና አገልግሎት ዘመናቸውን ያጠናቀቁ ናቸው። አገልግሎት የሚሰጡ አህዮች ለጨራው አይቀርቡም ብሏል። አክሎም በጣም የተጎሳ አገልግሎት የማይሰጥ ወንድ አህያ ነው ወደኛ የሚመጣው። ሴት አህያን ነገር ለእርድ አይቀርቡም። ስለዚህ እንዳይራቡ ይገድባሉ ወይም ደግሞ እኛን በጉልበት የሚያግዙ አህዮች ቁጥራቸው ይቀንሳል የሚለው ስጋት አይኖርም። በገጠር ውስጥ ሰዎችን አድራይተን ጀርባቸው የቆሰሉ እግራቸው የተሰበረ ወይም አይናቸው ጠፍቶ ለአውሬ የከተው አህዮችን ፈልገን በመኪናችን ነው የምናመጣቸው ሲልም ተናግሯል። የኢትዮጵያ አህያ ጭራ እንዲዘጋ የሚጠይቁ ድምጾች መስማታቸው ቢቀጥልም የአህያ ጭራ ግን ወደፊትም ከፍ እያለ ቁጥር ያላቸው አህዮችን በማለት ለሀገር የማስገኘው ጥቅም ከፍ አድርጋለሁ በማለት አገዛዙ ጋራ ተቀናጅተው የሚሰራ የኢትዮጵያን ባህልና ሃይማኖት የሚሸረሽር ተቋም ነው። በአሁኑ ወቅት በቀን እስከ 100 አህዮች እያረደ ሲገኝ ወደፊት በመቶች የሚቆጠሩ አህዮችን ለማረድ እቅድ እንዳለውም ገልጿል። አሰላ ከተማ የሚገኘው ቄራ ከዚህ ቀደም ወደ ስራ መግባቱን ተከትሎ ተቃውሞዎች ተሰምተው ስራው እንዲቋረጥ ተደርጎ እንደነበር፣ ነገር ግን በርካቶች በባህላዊና ሃይማኖታዊ ምክንያት የአህዮች መታረድ በመቃወም ድምጻቸውን ቢያሰሙም በዚህ ሰዓት ግን የሚሰማቸውና ምላሽ የሚሰጣቸው አካል እንዳላገኙ ደጋግመው ተናግረዋል። የዕለቱ ዜና በዚያ አበቃ። ተቀሪ ፍኖተ ዝግጅታችን ጋር መልካም ቆይታ። Yeah.
የሰኞ ህዳር 17 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ክፍፍላቸውን ያጠናክረው ባዮሽነን ከኦኔክሽኔ ጋር በታንዛኒያ ድርድር እናደርጋለን የሚለው ቲያትር ባሰቡት የስምምነትና ቀንጅት መደምደሚያ ሊጠናቀቅ አልቻለም። ለዩነት ሆኖ የመጣው ለኦሮሚያ ብቻ የራሱ ሽግግር መንግስት ይቋቋምና እንገንጠል በተጨባጭ የሚለው የሸኔ አቋም ሳይሆን በአገዛዛቸው የስልጣን ቦታን በተመለከተ ኮሎኔሉ የብልጽግና የበላይነቱን ለኦነግ ሸኔ አሳልፎ ሊሰጥ ባለመፍቀዱ ነው። አስታራቂነን ብለው የመጡት ጸረ ኢትዮጵያ አገሮች ወኪሎች በተለይ የአሜሪካና ኖርዌይ ማፈራቸው መክሸፋቸው ያስደስታል። ባልታቸው ግን አበቃ ማለት አይደለም። የአገዛዙና ሸኔ ፍረ አማራ ዘመቻ ቀጣይ ነው። በፍልስጤም ህዝብ ላይ የተካሄደውን ፍጅት የደገፈው አሜሪካ ለአማራ ፍጅትም የቆመ ኃይል ነውና የሚደግፈው ዘረኛ አገዛዝ እንዲጠናከር ፈላጊ ሆኖ መቀጠሉ መጠበቅ ያለበት ነው። የጠላቶቻችን መፈራቀቅ ለህዝባችን ጮማ ነው። የጠላትን መከፋፈል እንደምንፈልገው ሁሉ የህዝብ ጎራ አንድነቱን እንዳያጣን ፈልጋለን። ፋኖ አንድነቱን ካጣ ሽንፈቱን አመጣ ማለት ነው በሚል በተለይ በውጭ ሀገር ነዋሪ ነን ባይ ወዳደሮች ፋኖን ለመከፋፈል ድሉን ለማሳጣት የሚያደርጉትን ግልጽ ሙከራም ስናወግዝ ቆይተናል። ታማኝነታችን ለህዝብና ለትግሉ ነውና ወዳደሮችን ማጋለጡ ግዴታችን ሆኗል። እነገሌ እገሊትን እናስቀይማለን ብለን ግዳጃችንን የምንረሳ ወይም በዝምታ የምናልፍ አይሆንም። የማንንም ተክለሰውነት ቅቤ አንቀባም። ማንም አይነካም አይተችም ብለን ቆጣን ሰራም። በሐሰት የድል አንዳመት ዘገባም ወገንን ልናታልል ፍላጎትም የለንም። ሐቅ እንጂ ሐሰትን አንናገርም። ለመነገድ ስንል ለጠላት የሚበጅ የሚጠቅም ዘገባን በየሚዲያው አንረጭም። ጠላታችን ለከፈፈሉና መዳከሙ ምክንያቶቹ ግልጽ እንደሆነ ሁሉ የህዝብ ጎራ ድክመቱ ራስን ለዳያስፖራ ከፋፋይ ሙከራ ማጋለጡም ምስጢር አይደለም። የኦሮሞማ አንድነት ማጣት አለን የሚሉትና አንድነት እና አቋም አንድ አለመሆኑን የሚያጋልጥ ነው። ትላንትም ዛሬም አንድ ሊሆኑ አልቻሉም። የህዝብ ስሜትና እምነት ለየቀል ነው። አንድ ህዝብ ነን ብለው ያሉትም ሲመረመር በጎጥ የተከፋፈሉና አንድነትን ያጡ በህር ሊባሉ የተሳናቸው ሆኖ እናገኛቸዋለን። የሸዋ ኦሮሞ ከሸዋ አማራ ጋር ያለው ቅርበትና አቋም የምስራቅ ወለጋ ከባሌ ኦሮሞ ጋር ካለው ግንኙነት ይበልጣል። በሃይማኖትም በኩል ተመሳሳይ ሁኔታ አለ። በርግጥ የተገዙትና የተሸጡትን ወዳደሮች የሚመለከት አይደለም። የመረራ ጉዲና ከጸረ ኢትዮጵያው የቄሮ አለቃ ነኝ ባይ ዘረኛ መግጠሙ የነዋይ ጥቅምን የሚመለከት እንጂ ያልነውን የሚሽር ሊሆን አይችልም። ኦነግ የተሰነጣጠቀው አንድነት ህብረት ብለው የሚጠሩት ሁሉም የሚከሽፈው ዓለም ምክንያት ወይም ሳይሞክሩ ቀርተው አይደለም። ብዙዋን ኦሮሞ የዘረኞቹን ግብ አይጋራም። አሁንም ጽዱ ኢትዮጵያዊ ነው። ታጋዮች አገር ወዳዶች ይህን መቼም መዘንጋት የለባቸውም። ጸረ ኦሮሞ አማራንን ብለው የሚፎክሩትም ስህተታቸውን በጊዜ ተረድተው ማረም አለባቸው። ኮሎኔሉና ዘረኞቹ በህዝብ መሃል ልዩነት ሊፈጥሩና የቻይና ግንብ ሊያቆሙ የሚጠሩትን ሁሉ ወግዱ ሊሏቸው ይገባል። የኦሮሞ ጥቅም ጠባቂ በሚል ሽፋን ህዝብን የሚከፋፍሉ ሆኑ ድንገት የነቁ አማራነትን አከረው ይዘው ህዝብን በጅምላ ጠላት የሚሉት ሁሉ ከስረ መሰረታቸው የዘረኞችን ግብ ሊያሟሉ የሚሰሩ ናቸው ማለት ይቻላል። የዛሬው አማራ ታጋይ ተቆርቋሪ ነኝ ባዩ አንዳርጋቸው ጽጌ ለምን ሰግዶ ቆየ? ዛሬስ ማን ነው የሚያገለግለው ብንል መልሱ በቂ ማስረጃ ይሆናል። ይሁሉ እንዳለ ሆኖ ጠላት ተከፋፍሎ ራሱን ሊያጠፋ ዝግጁ አይደለምና የዘረኞቹን ክፍፍል ይሁነኝ ብሎ ማጠናከርና የህዝብን ጎራ አንድነት ማዳበር መሰራት ያለበት ነው። ኢትዮጵያዊነት ያቸንፋል። ዘረኞች በትግላችን ይውደሙ። የሐሙስ ታህሳስ 16 ቀን 2012 ዓ.ም ተመረጠ የፍኖተ ዲሞክራሲ። የኢትዮጵያ ህዝብ መጠየቅ የሚያስፈልገው እውነታ ከአምራልሳን ዘነበ በቀለ። ዘረኝነትን በህዝብ መሃል ለመተርጎም ሲንደፋደፉ የሰነበቱት መንግስትነን ባዮች በትግሬስም በኦሮሞስም በተቀናጀ አሰራር የተደራጀ የወንጀል ቡድናቸውን መስርተው በአዲስ አበባና በተቀረቱም ክፍላት ሀገራት ሲተገብሩት የቆየው የዘር ማጽዳት ዘመቻ በዋናነት አማራውን የተመለከተ መሆኑ የማይካድ እውነታ ነው። በተለይ በአማራው ማህበረሰብ ላይ በተቀናጀ ሁኔታ ሲፈጸም የቆየው ጭፍጨፋ ዘረኛ አገዛዞች በኢትዮጵያ የመንግስት ወንበር ላይ ከተቀመጡ ጀምሮ ያለምንም ተሳትፎ አማራውን ባገለለ መልኩ የተካሄደውን የሕገ መንግስት ቀረጻና የክልል አወቃቀር የሰንደቅ ዓላማን ለውጥ ጨምሮ አማራው የማያውቃቸውና በግድ የተጫኑበት መሆኑ ይታወቃል። በዚህ ምክንያት በጭቆና ስር የመተዳደር አልፎም በሕግ አሳቦ ማፈናቀልና ከኖረበት ከተወለደበት ስፍራው ማባረርን የንብረት ዘረፋንና አሰቃቂ ግድያዎች ሲፈጽሙበት መቆየቱና በዝምታ በመመልከቱ እንደ ፍርሃት ተስፋጥነት ተቆጥሮበት ሲዘለፍና ሲሽጓጥ መክረሙ የአደባባይ ምስጢር ነው። ጀግኖቹ የአማራ ፋኖች በቃ ብለው በመነሳታቸው የድብቅ ግድያውንና ስድቡን አስቆመዋል ማለት ባይቻልም ዛሬ ደፍሮ አማራን የሚሳደብ አለ ለማለት አያስችልም። አማራው ልክ እንደ ጥንቱ ለኢትዮጵያ ሰንደቅ ዓላማ ጋሻ ጃግሬነቱን እያስመሰከረ ነው። ባልተስማማበት ሁኔታ የተገኘ ባለሰይጣን ምልክቱ ባንዲራ አይወክለኝም ማለቱ ህጋዊ ነው። አማራው ማንኛውንም የሚካሄድበትን ጭቆናና አፈና ግድያ ለመቋቋም ቆርጦ በመነሳቱ በከፊል የሰላም ነፋስ እንዲሰፍን እያደረገ ነው። አማራው ባልመረጠውና ባልፈቀደው የክልል ባንዲራ ስር እየተገደልኩ አልኖርም ብሎ ብረት ያነሳ በመሆኑ የሀገር ነጻነት የድል ምልክት የሆነውን አረንጓዴ ቢጫ ቀይ ሰንደቅ ዓላማ አክብሮ መስዋዕት ሲከፍል የኢትዮጵያ መሬት የኢትዮጵያ ነጻነት ባለውለታ መሆኑ አይቀሬ ነው። ይህ የሰንደቅ ዓላማ ቀለም ደስ አላለኝም ይቀየር የሚሉት ጉዳይ አይደለም። የታሪክ ሂደትንና ተጋድሎን መሻር አይቻልምና ዘመናዊው ፖለቲካ ቀይ መስመር ማለፍ የሚለው ይህንን አይነቱን ሁኔታ ነው። የኢትዮጵያ ልጆች በአንድነት መጠየቅ ያለባቸው ኢትዮጵያን አሰማምረን አድሰን አስበን መያዝ እንጂ አፈራርሰን እንሰራለን የሚሉት ነገር የለም። ማፍረስ አብሮ ማጥፋትን እንጂ ተርፎ መስራትን አያመለክትም። ምክንያቱም እንደ ኢትዮጵያ ባሉ አገራት ውስጥ የኖሩ ነዋሪዎች አንሶላ የለኝ አንሶላ የለሽ ሊባል የሚያስችል የትዳር ዝምድና አይደለም ያላቸው። አንዱም የራሴ የኔ የሚለው ባህል አይኖረውም። ሁሉም ነገር በመወራረስ የተገነባ ነውና ከግንኙነቱ ጋር አብሮ ይፈራርሳል። ባህል ከሌለ ደግሞ እንደ ሰው መቆጠር ይቀራል። ሰውነት የሚከበረው በሀገር ሀገርም ክብሩ ባህል ነውና ሰውነት ከጠፋ ክብርም አገርም አይኖርም። ስለዚህም የኢትዮጵያን ሕዝብ የማይመጥኑ የአስተዳደር ፎርሙላዎች አስቀድመው ጥናት የሚጠይቁ እንጂ አገር ደሙ የሞቀ በረሃኛ ነሸጥ ባደረገው ቁጥር እንደ መለስ ዜናዊ በእብደት የሚቀዳደደው ጨርቅ አይደለም። ይህ አይነቱን እብደት እንደ ፕሮፌሰር አስራት ወልደየስ አይነት ቀና ምሁርና አርበኛ ኖሮ ቢሆን ኖሮ ገና ከጅምሩ ማስጨንገፍ በተቻለ ነበር። የዚህ ሁሉ ትርምስ ምክንያቱ በዚያን ወቅት የረቀቀው የሕግ ደንብና የክልል ሽንሸና ነው። በየትኛውም መልኩ አማራውን ያካተተ ሥራ አልተሰራም። ስለዚህም በርካታ የአማራ ቦታዎች እንዲቀሙና ነዋሪውም አገር አልባ ሆኖ ለስደት እንዲዳረግ ሆኗል። ምንም መሰረት የሌለው የድንበር አከላለል ዘር፣ ጎሳ፣ ቋንቋ የማይወክሉትን የኢትዮጵያ ሕዝብ የጂኦግራፊ አቀማመጥን አፈራርሶ የሕዝብን አብሮ የመኖር አሰፋፈር ሽሮ የራስን ቅዠት እውን ለማድረግ በመሰራቱ እስከዛሬ ድረስ የመስፋፋት ዓላማ ይዘው ከተነሱት ግንባሮች በስተቀር ሌላ ደስተኛ የሆነ ማህበረሰብ የለም። የነመለስ ቅዠት ከቃሉ ጀምሮ አስቂ ነው። ብሔር ብሔረሰቦች፣ ህዝቦች ለአንድ የኢትዮጵያ ህዝብ የሰጡት ትንተና መሆኑ ነው። የአይነቱ ቀልድ መሻር አለበት። ስለዚህም ኢትዮጵያን የምትሉ የፋኖን ትግል ደግፋችሁ ተነሱ። በዚህ አይነቱ ለውጥ ተጠቃሚ የሆኑት የወያኔ መሪዎችና ዘመዶቻቸው የኦፒዲዮ የኦነግ ዘረኛ ቡድኖች ዘመዶችና ካድሪዎች ብቻ ናቸው። ሌላው በስቃይ ላይ ነው። ድል ለኢትዮጵያ ሕዝብ።
አገርና ሰንደቅ ነፃነት ከሌለ ቤተር ተማረ ያሉ መቅረድል ሰንደቅ ነች ሃይማኖት አላማነችም ነ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላሳ ህልውና መጠበቅ ጋር የተያያዘና የተቆራኘ ነው። መሬቱን የተነጠቀ ህዝብ አገር ያጣ ህዝብ የበደል እስኪወገድ ድረስ የሚታገል መሆኑን ለማወቅ የፍልስጤም ህዝብን ሁኔታ ማጤኑ ብቻ ይበቃል። የኢትዮጵያ ህዝብ ሀገሩ ቀስ በቀስ ስትቆረስና ስትከፋፈል ዝም ብሎ ይቀመጣል ብሎ መጠበቅ ስህተት መሆኑን ማረጋገጥ የሚገባበት ጊዜም ደርሷል። የኢትዮጵያ ህልውናና አንድነት ለኢህአፓ የአርባ ዓመታት ትግል ቦታው ማዕከላዊ ሚዛኑ የከባድ ከባድ መደቡ መጀመሪያና መነሻ ሆኖ ቆይቷል። መስዋዕትነት የከፈልነው ለሀገራችን ህልውናና አንድነት ስንል እንጂ ለግለሰቦች የስልጣን ጥም ወይም የባዕዳንን ጸረ ኢትዮጵያ ዓላማ እንደ ሌሎቹ ለማሟላት አልነበረም አይደለምም። ለኢትዮጵያ ህልውናና አንድነት ሲባል ብዙ ሚሊዮን ዜጎች ህይወታቸውን ገብረዋል። የሙሶሎኒ ፋሽስት ጦር ኢትዮጵያን ሲወር ከሚሊዮን ያላነሱ ዜጎች ተሰውተዋል። ቀደም ብሎም ባድዋ ጦርነት ሆነ የግብጽ የቱርክና የደርቡሽ ወራሪዎችን ለመጋፈር ሲሉ ሺዎች ለሀገራቸው ሞተዋል። በዚያ ሁሉ መስዋዕትነት ተከብሮ የቆየው የሀገር ህልውናና አንድነት ባለፉት 100 ዓመታት ግን ከባድ ፈተናዎች ገጥመውት በተለይም በወያኔ አጋፋሪነት ለገንጠላም ተዳርገናል። ሌሎችም ኢትዮጵያን ቅርጫ ሊያስገቡና ሊቦጫጭቋት እድሜ ለወያኔ አሰፍስፈው አሉ። ወያኔና የገንጣዮች መንጋ ጥርሳቸውን አግጥተውና የክልል ክፍፍልን በአንቀጽ 39 አጅበው በኢትዮጵያ ህልውናና አንድነት ላይ ሲነሱ፣ በሌላ በኩል ደግሞ ዜጎች ይህን አደጋ በሚገባ ተረድተውና አውቀው የመከላከል እርምጃን እየወሰዱ አለመሆናቸው ይታያል። ይባስ ብሎም እባብን በራሳቸው ላይ መጠምጠምን የመረጡ አወቅት ባዮች የአገር ህልውናን የሚፈታተኑትን የአገር ታዳጊዎች አስመስለው ማቅረብን ተያይዘውታል። በአገር ዕጣና በህዝብ ሉዓላዊነት ላይ ገበጣ ጨዋታ ወይም ንዝህላልነትን ማስፈኑ አገር አልባ የሚያደርገን መሆኑ ላይ ምንም ጥርጥር ሊኖር ባልተገባ ነበር። ግን ወያኔን የመሰለ ተምችና ነቀዝ ያፈራች ሀገራችን ለህልውና የሚዋደቁ ጀግኖችን አላፈራችም ብሎ ማሰቡ እንኳ ይከፋል። የኢትዮጵያን ህልውናና አንድነት ለአደጋ ያጋለጡት ያለፉት መጥፎ ስርዓቶች ለመሆናቸው ክርክር የምንገባበት አይደለም። በኤርትራ ጉዳይ የባዕዳኑ ጣልቃ ገብነት እንዳለ ሆኖ ለዚህ መንገድ የከፈተውና ቦይ የቀደደው የአጼው ስርዓት መሆኑ ይታወቃል። አገር ወዳዶቹንና አርበኞቹን በአግባብ ካለመያዝ አልፎ ፌዴሬሽን የተባለውን አላግባብ በማፍረስ ፈረንጆቹ እንደሚሉት ለብሔረተኞቹ ወፍጮ ቤት አያሌ ኩንታል ባቄራን አቅርቧል። በከረን ቦማጀር ወዘተ የተወሰዱ አሰቃቂ ወታደራዊ እርምጃዎችም ሁኔታውን አባብሰው ጸረ ኢትዮጵያ ለሆኑት ኃይሎች ጠቅመዋል። በአጼው ጊዜ የተበላሸው የነበረ ቢሆንም በተወሰነ ደረጃ ደግሞ በኃይልም በማግባባትም የተወሰዱት እርምጃዎች ግንባሮቹን እንዳያድጉ ጋሬጣ ሆነው ቆይተዋል። ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ታሚ ውድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይወል ሳያድር አበላሽቶና በሻጥቶ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት ኢህአፓ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከአምስት ዓመት በፊትና ኢህአፓ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው። ኢህአፓ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዴሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን እድል በራስ የመወሰን መብትን ቢያውቅም ይህ አቋሙ ያገራችንን ህዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። ያገር ግን ጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ ኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶ ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነፃ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አሁን እሺ ብሎ ተቀብሎ በተገኘ ነበር። ያባ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻቢያም ተወግቷል፣ ጥቃት ደርሶበታል። ለመሆኑ ያኔ ከያባ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የታቃወሙና የህዝብና ያገርን አንድነት ለማስከበር እንደ ያባ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጭ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀነራል አማና እንደምን ገድሎ በአስመራ ከተማ በሽብር ወጣቶችን አፋንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ የሀብት አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ፣ ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አስተቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት አገርን ለአደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ? ማን ይከሰስ ያጠፋ? ሆኖ ሳለ ስልጣን ይዘው የአገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ያባን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። ለአገር አንድነት ብለው በየጦር ግንባሩ የወደቁት አገር ወዳድ ዜጎች ሁሉ የእነዚህ ከሃዲ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ፣ አረመኔውን አንቱ ብሎ ስሙን ለማደስ የሚጠሩ፣ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቆ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓ.ም ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሐሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። አገራችን ኢትዮጵያ በህዝብ እኩልነት መረጋገጥ መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች ተማሪዎች ወይም ያባ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆ ጎቱ አመፅ፣ የመቻ ቱለማ እንቅስቃሴ ወዘተ በሀገራችን ተከስተው ነበር። ተራማጁ ክፍል ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ኮስኮሶ ደስ ያለውን ህዝብ የለም አዝናል ብሎ አሳምኖ አላሳመጸም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አያምፁም፣ ራሳቸውንም ለሞትና መስዋዕትነት አያዘጋጁም። በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሌም ትግል ቀላልና ዜጎች ሳያስቡና ሳያወጡ ሳያወርዱ የሚያምሱ ይመስላቸዋል። ይህ ግን ከሀቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምሳሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት ያዜው ስርዓት ጊዜ ህዝብ በየቦታው ማመፁና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ህልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። እዚያን በሩቅ ዘመን የነበሩ መሪዎች፣ አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ህዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነፃ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲያ ህግ የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የህዝብን ፍላጎት ተመስርተው አይደለም። ባለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ህይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ህዝቦች በጦርነት አልፈው በጋራ መኖር ጀምረው መቶ ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን እድል እንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቅ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረት ፍጹም የሚቻልና የሚገባም አይደለም። ሁሉም ህዝብ ኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያውገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አሁን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ህዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲት አብዮት ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ህዝባዊ ዲሞክራሲያዊ ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለአገሩ ያለውን ፍቅር አሳይቷል። በ1997 ዓ.ም ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲቀሰቅሱትና ሲጮሁበት ወግዱ ብሎ ለቅንጅትም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓ.ም በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳልነው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልም እንዳልነው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኛል መሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1994 ዓመተ ምህረት ግንቦት ወር ዴሞክራሲያ እትም አስፍረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ አቀረው። የህብረ ብሔራዊው ወይም ኢትዮጵያዊው ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበውን መፍትሄ ጠባቦቹ በጽንፉ ብቻ ሙልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን እድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃም ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማጽደቅ ብቻ እንደሆነ በጠባቦች ተተረጎመ። የራስን እድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ ኢትዮጵያ ቀኝ ተገዢነን የምንለውን ተቀበሉንና እንደ ማንኛውም ቀኝ ግዛት በግድ ነፃ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠላትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ያባ የዚሁ ሴራ ዋናኛ ታጣቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላን ማቀንቀን ከመሰረቱ የሀገርን ህልውናና አንድነት ተጻራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጸና ለመሆኑ ግልጽ ሲሆን፣ ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አጥፊ ስህተት ነው። ጥበብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመርጣቸውና ሳይመድባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው ባዕድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባዕድነን ኢትዮጵያዊ አይደለንም መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል ይጨቁናል። ይህም መወገድ ማብቃት አለበት። እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መብታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎደናቸው ለመመለስ መጣርና አልያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከፋፍለው ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደ በፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የህዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በተወርና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጠስ ያቅማቸውን እየሰሩና ነጋ ጠባም እያሴሩ ናቸው። የህዝብን የጋራ ታሪክ እየሰረዙና እያክቸለቸሉ ልዩነትን በወያኔ ረዳትነት እያራገቡ ህዝብን እርስ በርሱ ነጥለውና አካርነው የጋራ ክንድ እያፋጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ ባስከፊና አስፈሪ አደጋ ላይ ነው። የአንድነት ኃይሎች ህልውናና ትብብር ደብዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነነዋል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። ከ1983 ዓመተ ምህረት በፊት ይሰማ የነበረው የህዝብ ውሳኔ ሬፈረንደም ጫጫታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ህዝብ ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው የአንድ ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝበ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የአገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ የደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ። ድምዳሜያችንና ጥሪያችን ቀደም ካቀረብ ነው የተለየ አይደለም። ያባ ኢትዮጵያ የፖለቲካ ኃይሎች ላንድም ለሁሉም የመገንጠልን አማራጭነት ወርቅ ካድርገው የዲሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊተራጠረው የሚገባም ጉዳይ ለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና ሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝባዊ ጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበት መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሃዊ ነው። ለሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህም መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለማታ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከፋፋይ አገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እትም የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል።
ለማድብለፋሲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ለገሰማርከው ሉዓላዊነት ፍቅር ብሬ ያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተፋነ ግንባር ከናታየ ግንባርክን አሳየ